የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ ትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በየስፍራው ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ታላላቆችና ታናናሾች እግዚአብሔር አምላክ በሰላሙ ይባርካችሁ ምህረቱንና ቸርነቱንም ደግሞ ይስጣችሁ እያልን እነሆ ባየር ሰላምታችንን እናቀርብላችኋለን። እንደምን አመሻችሁ ውድ የዝግጅታችን ተከታታዮች። ዛሬም እንደ ተለመደው ሁሉ የመጽሐፍ መክብብን ጥናታችንን እንቀጥላለን። እንግዲህ በማስቀደም ዝማሬን ጋብዛችኋለን ማለት ነው።
አታሁት ከላዬ መንፈስ ቅዱስ ገዛው ዘልቆ ልቦናይ ኃይልን ከአርያም መልበሴን የማውቀው የማልበት ሰላም ስላልተለየኝ ሰላም አለ እንደ ወንዝ የሚፈስ አይምሮዬን የሚያረሰርስ ደስታ አለኝ ከውስጤ ማይጠፋ ኢየሱስ ክብሩ ይስፋው ኢየሱስ ክብሩ ይስፋው ማነው የሚነጥቀኝ ይህንን ጸጥታ የማይለየኝ ከውስጤ ላንዳፍታ ከሰማይ ተገኝቶ ሰማያዊ ሆነ ምድራዊ ማየኔ ስቶኝ በተነነ ሰላም አለኝ እንደ ወንዝ የሚፈስ አይምሮዬን የሚያረሰርስ
ወዳጆቼ ለሰው ልጆች ደስታን የሚሰጥ ፍጹም ደስታን የሚሰጥ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። አዎ ሰለሞን ደስታን ፍለጋ ያልቆፈረው ጉድጓድ ያልፈነቀለው ድንጋይ የለም ማለትም ይቻላል። ብዙ ሴቶችን በማማረጥ ደስታን ማግኘት ሞክሯል። ከታሪኩ እንደምንመለከተው ሰለሞን 1000 ያህል ሚስቶችና ቁባቶች ነበሩት። ይህን ያህል ሴቶች በዙሪያው ያሉት ሰዎች ስለ ወሲብ ብዙ እንደሚያውቅ መረዳት ይቻላል። ታዲያ ይህን በማድረጉ ታላቅ ደስታን ያገኘ ይመስላችኋልን? ምናልባትም ሰለሞን አዳዲስ ቀልዶችን እየነገሩ የሚያስቁትም የራሱ አጫዋቾች ሳይኖሩት አይቀሩም። ይህንን ከመክብብ ምዕራፍ 2 ቁጥር 2 መመልከት ይቻላል። እነዚህ ቀልደኞችና አጫዋቾች የሰለሞንን ሕይወት ደስተኛ ለማድረግ የሚቻላቸውን ሁሉ ያደርጋሉ። ሆኖም ይህ ሁሉ ጥረታቸው ጊዜ ባባክን መስሎ ነበር ለሰለሞን የታየው። ስለዚህ ለኔና ለእናንተ ደግሞ ፍጹም ሰላም ፍጹም ደስታን የሚሰጥ መድኃኒዓለም ኢየሱስ ክርስቶስ ብቻ ነው። እጅግ ደስ ይለኝ ይገባል ወዳጆቼ። እስቲ እንጸልይ። እግዚአብሔር ሆይ ከሁሉም በላይ ደግሞ አንተን መርጠናል። ከምንም በላይ አንተን መርጠናል። የልጅህን የኢየሱስ ክርስቶስን የመስቀል ፍቅር ተመልክተን በሕይወታችን ዘመን ሁሉ ማለፍ እንድንችል አቤቱ አምላካችን ሆይ ታማኝነት ደግሞ በልባችን ሰርጾ እንዲገባ ለአንተም ቃል የምንገዛ ለፈቃድህም ደግሞ የምናድር የምንተዳደር ሰዎች አድርገን እግዚአብሔር አምላካችን ሆይ ዛሬ ገንዘባችን ሰላምን ማምጣት አልቻለም። ዛሬ የጨበጥነው የሰራነው ያስጌጥነው የገነባነው ነገር ፈጽሞ ዘላለማዊ ሰላምን ሊሰጠን አልቻለም። ዘላለማዊ ሰላም የሚገኘው ካንተ ዘንድ ነውና እባክ ነፍሳችን እስከ ዘላለሙ ባንተ እንድትታመን እንድትጸናት እንሆራሳችንን በፊት እንጥላለን። እግዚአብሔር አምላካችን ሆይ በዚህ መጽሐፍ መክብብ ውስጥ ደግሞ ዛሬ ድንቅ ነገርን ማየት እንድንችል ታላቅ ቁም ነገርን መማር እንድንችል እያንዳንዳችንን እርዳን። እግዚአብሔር አባቴና አምላኬ ሆይ በወይኒ ቤት ያሉትን ወገኖቼን በሆስፒታል ያሉትን እግዚአብሔር አባቴና አምላኬ ሆይ በተለያየ አይነት ስፍራ ያሉትን ወገኖቼን ሁሉ እነሆ አንተ በዚህች ምሽት ታላቅ ማዳለህና ከቃልህ ማድ እንድታካፍላቸው እንድታጽናናቸው ያለፈውን ኑሯቸውን ረስተው የዛሬውን ካንተ ጋር ወደፊት መመልከት እንዲችሉ እንድትረዳቸው ለምንሃለሁ። በደላችንን ጥፋታችንን ድካማችንን ሁሉ ይቅር በለን። ባከበርከው በቀኝህ ባስቀመጥከው በውድ ልጅህ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወዳጆቼ ዛሬ እንግዲህ ለጥናታችን ያመቸን ዘንድ መለስ ብለን የምንመለከተው ከመክብብ ምዕራፍ 2 ቁጥር 3 ይሆናልና መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ መክብብ ምዕራፍ 2 ቁጥር 3ን ተመልከቱ። እንዲህ ይላል የሰው ልጆች በሕይወታቸው ዘመን ሁሉ ከጻይ በታች ሊሰሩት መልካም ነገር ምን እንደሆነ ስካይ ድረስ ልቤ በጥበብ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናንም ለማያዝ በልቤ መረመርኩ ይላል። የሰለሞን ምርምር ያተኮረው ከጻይ በታች ባሉ ነገሮች ላይ እንደነበር ፈጽሞ መዘንጋት የለብንም። ያን ሁሉ ምርምር ያደረገው ከእግዚአብሔር ውጪ በነበረ ሕይወት መሆኑንም ግልጽ ሊሆንልን ይገባል። ትልቅ ሥራን ሠራው ይላል በቁጥር 4 ላይ ትልቅ ሥራን ሠራው ቤቶችንም አደረግኩ ወይን ተከልኩ አትክልትንና ገነትን አደረግኩ ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልኩባቸው በዱር የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ አደረግኩ ሲል ይናገራል። እስከ ቁጥር 6 ያለውን ተመልከቱ። እነዚህ ነገሮች ሰለሞን እርካታን ፍለጋ በትርፍ ጊዜው የሚያደርጋቸው ጉዳዮች ናቸው። ዛሬም ቢሆን በኢየሩሳሌምና በሌሎች ከተሞች ሰለሞን አሰርቷቸው የነበሩ የጋጣዎችን ፍርስራሽ መመልከት ይቻላል። ምንም እንኳ ንጉሥ ፈረስና ፈረሰኞችን ማብዛት እንደሌለበት የሙሴ ሕግ ቢናገርም ሰለሞን ግን በጣም ብዙ ፈረሶች ነበሩት። እንዲህ ይላል የሚከተለው ቁጥር ደግሞ ወንዶችንና ሴቶችን ባሪያዎች ገዛው የቤት ውልድ ባሪያዎችም ነበሩኝ ከኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶችና መንጋዎች ነበሩኝ ብርንና ወርቅን የከበረውን የነገስታትና ያውራጃዎችን መዝገብ ሰበሰብኩ አዝማሪዎችንና አርሆችን የሰዎች ልጆችን ምትርላ እጅግ የበዙ ሴቶችን ማከማቸው ይላል ቁጥር 7ና 8ን ልብ ይሏል። ምናልባትም አንዳንዶቻችሁ ለዚህ ሁሉ የሚሆን ገንዘብ ሰለሞን ከየት ሊያገኝ እንደሚችል ሳይገርማችሁ አይቀርም። ከታሪክ እንደምንመለከተው ሰለሞን በጣም የበዛ ወርቅ አከማይቶ ነበር። ስለሆነም በሚያስፈልገው ሁሉ አንዳችም የገንዘብ ጥረት አልነበረበትም። ከባላዊ እስከ ዘመናዊ ሙዚቃ መጫወት የሚችሉ ሙዚቀኞችን አሰባስቧል። ያም ሆኖ ግን ባዶ ነገሩን ፈጽሞ ሊሞሉለት አልቻሉም። ደስታንም ሊያመጡለት ፈጽሞ አልቻሉም። ቁጥር 9 እና 10 እንመልከት። ታላቅም ሆንኩ፣ ከኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበርኩ። ደግሞም ጥበቤ ከኔ ጋር ጸንታ ቀረች፣ አይኖቼንም ከፈለጉት ሁሉ አልከለከልኳቸውም። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራኩትም። ከድካሜም ሁሉ ይህ እድል ፈንታ ሆነ ይላል። ሰለሞን ግን ወገኖቼ የፈለገውንና ልቡ የተመኘውን ሁሉ መግዛት የሚያስችለው የገንዘብ አቅም ነበረው። በገንዘብ ማነስ ምክንያት ምንም የሚያጣው ነገር ሊኖር አይችልም ነበር። ይሁን እንጂ የገንዘብ ብዛት እርካታና ሰላምን መስጠት እንደማይችል ደግሞ ደጋግሞ ተረጋግጧል። ደስታን ወይም ተድላን ለማሳደድ የተለያዩ ነገሮችን ከመከረ በኋላ ሰለሞን በቁጥር 11 ላይ እንዲህ ነበር ያለው፣ እጄ የሰራቻትን ሥራዬን ሁሉ የደከምኩበትንም ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ ነፋስንም እንደመከተል ነበረ፣ ከፀሐይ በታችም ትርፍ አልነበረም የሚል መደምደሚያ ላይ ነበር የደረሰው። ሰለሞንን ከሚያህል ሰው ሁሉ ከሞላውና ሁሉ ከተረፈው ሰው ይህን መስማት በጣም የሚገርም ነው። በልምድ ፈትነው ትክክለኛነቱን እስኪያረጋግጡ ድረስ ብዙዎች ይህ ሰለሞን የተናገረውን ቃል እውነት መቀበል ይከብዳቸዋል። በራሳቸው ሕይወት ልምምድ ካዩ በኋላ ግን ትክክለኛነቱን ይቀበላሉ። ስለዚህም እንደ ሰለሞን ሁሉ እነርሱም ሁሉ ከንቱ፣ የከንቱ ከንቱ ነው የሚሉበት ደረጃ ላይ ይመጣሉ። አለፍ ብለን ቁጥር 12 እና ቁጥር 13 እንመልከት። እኔም ጥበብን እብደትንና ስንፍናን አይ ዘንድ ተመለከትኩ። በፊት ከተደረገው በቀር ከንጉሥ በኋላ የሚመጣው ሰው ምን ያደርጋል? እኔም ብርሃን ከጨለማ እንደሚበልጥ እንዲሁ ጥበብ ከስንፍና እንዲበልጥ አየው ይላል። አላዋቂ ከመሆን አዋቂ መሆን ይሻላል። ቢጠቅምም ባይጠቅምም ከመሐይምነት ይልቅ የተማረ ሰው መሆን ይሻላል። የጠቢብ ዐይኖች ይላል ቀጥሎ ያለው ቁጥር ደግሞ የጠቢብ ዐይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ደግሞ ለሁለቱ መጨረሻቸው አንድ እንደሆነ አስተዋልኩ ሲል ይናገራል። ቁጥር 14ን ልብ ይሏል። አድጌ ፍሬ ማፍራት ይችል ዘንድ በአእምሮህ ተጠቀም፣ ጭንቅላትህን አሰራው በማለት ወላጆቼና አስተማሪዎቼ ሲናገሩ ከልጅነት ዘመኔ ጀምሮ ስሰማ ኖሬአለሁ። ሰለሞንም ይህንኑ ነው የሚለው፣ የጠቢብ ዐይኖች በራሱ ላይ ናቸው፣ አስተዋይ ሰው በአእምሮው ሲጠቀም ሞኝ ግን በጨለማ ይሄዳል። ያም ሆኖ ግን አስተዋዩም ሆነ ደንቆሮው መጨረሻው ላይ ምንም ልዩነት አይኖራቸውም ሲል ይናገራል። የሚገርም ነው። ቁጥር 15ን ደግሞ እስቲ አለፍ ብለን እንመልከት። እኔም በልቤ ለሰነፍ የሚደርሰው ለእኔም ይደርሳል፣ ለምን እጅግ ጠቢብ ሆንኩ አልኩ። የዚያን ጊዜም በልቤ ይሄ ደግሞ ከንቱ ነው አልኩ ይላል። ምንም እንኳ በሳይንሳዊ ምርምር የቱንም ያህል ቢራቀቅ የሰው ልጅ የዕድሜ ዘመኑን ማራዘም አልቻለም። ሰዎች ተመራምረው ዕድሜያቸውን 10 ወይም ከዚያ በላይ ዓመታት መጨመር ቢችሉ እንኳ ከሺህ ዓመት ወይም ከዘላለም አንጻር 10 ወይም 20 ዓመት ምንድን ነው ትላላችሁ? ቁጥር 16 እና 17 በሚመጣው ዘመን ነገር ሁሉ የተረሳ ይሆናልና ለዘላለም የሚሆን የጠቢብና የሰነፍ መታሰቢያ አይገኝም። አይ ጉድ! ጠቢብ ከሰነፍ ጋር እንዴት ይሞታል? ከፀሐይም በታች የተሠራው ሥራ ሁሉ ከብዶኛልና ሕይወትን ጠላው፣ ሁሉም ከንቱ ነፋስንም እንደ መከተል ነው ይላል። ከንቱ ሲል ሰለሞን እዚህ ላይ ባዶ፣ ዓላማ ቢስና ትርጉም የለሽ ማለቱ ነው። ከፀሐይ በታች የተሠራው ሥራ ሁሉ አንድ ቀን እንዳልነበረ ይሆናል። ሳይንቲስቱ ቶማስ ኤዲሰን ለዚህ አይነተኛ ምሳሌ ሊሆነን እንደሚችል አስባለሁ። በአሁኑ ጊዜ የምንጠቀምባቸው አንዳንድ ነገሮች የዚህ ታላቅ ሳይንቲስት የፈጠራ ውጤቶች ቢሆኑም ቶማስ ኤዲሰን ግን እንደማንኛውም ቂልና አላዋቂ ሰው ሁሉ ሞቶ ተዘንግቷል፣ በስብሷል። ምንም እንኳ ብዙ ነገሮችን በመርምሩ ቢያስገኝም ከመርምሩ ውጤቱ ርካታን ማግኘት እርሱ ራሱ አልቻለም። እንደማንኛውም ሰው ቶማስ ኤዲሰን ሕይወት ለርሱም ቢሆን አሰልቺና ታካች ነበረች። ያለፈውን ታሪክ ለውጦ ፍቅሩን ለኔና ለናንተ ሰጥቶ ሰላምን ለሰው ልጅ መስጠት የሚችል፣ ሰላምን በሰው ልብ ማረጋጋት የሚችል እግዚአብሔር ብቻ ነው። ወዳጆቼ አይደለም እንዴ? በልጁ በጌታ በኢየሱስ ክርስቶስ በኩል ፍቅሩን ልኮ እኔና እናንተን ባይታረቅ ኖሮ ይሄን ምን ነበርን? እስቲ እንዲን በል፣ ፍቅሩ ብዙ ነው። ለሰው ልጅ የሚሰጥ ኢየሱስ ክርስቶስ ብቻ ነው።
ያለፈው ታሪክ ስሜን ቀይሯል። መልካም ስም ያዘ ኢየሱስ ካንተ መልካም የመታዛ ተረሰከኝ አንተን አንተ ሸቶ ሰምኝ ማርካ
ሃሌሉያ ማርያም እግዚአብሔር ይባርካቸው ይያልን። ወደ ትምርታችን አሁን ደሞ መለስ እንላለን። ለጌታችን የሚገባውን ምስጋና ማቅረብ ከኛ የሚጠበቅ ነው። እግዚአብሔር ለዘላለም ይክበር ይመስገን። ታሪካችንን የቀድሞውን የቀየረ እኔና እናንተን ይህን የመሰለ ቋንቋ የሰጠን መጥፎ ገጽታችንን መጥፎ ባህሪያችንን የቀየረ ሰላምን በልባችን ያፈሰሰ የእግዚአብሔር ልጅ መድኃኒዓለም ኢየሱስ ክርስቶስ ብቻ ነው። አዎ አስታራቂያችን እሱ ነው። ሰላማችን እሱ ነው። ምርኩዛችን እሱ ነው። ከሱ ሌላ ማንን አምላክ ታውቃላችሁ? እንዲህ ይላል ሰለሞን በቁጥር 18 እና 19 ላይ ከኔ በኋላ ለሚመጣው ሰው እተዋለሁና ከፀሐይ በታች የደከምኩበትን ሁሉ ጠላሁት፣ አቢብ ወይም ሰነፍ እንዲሆን የሚያውቅ ሰው ማን ነው? ከፀሐይ በታች በደከምኩበትና ጠቢብ በሆንኩበት በድካሜ ሁሉ ላይ ጌታ ይሆንበታል። ይህም ደግሞ ከንቱ ነው ይላል ንጉሡ ሰለሞን። አለኝ የምለውና ያካበትኩትን ሁሉ አንድ ቀን ጥዬው ሄዳለሁ ሲል ይናገራል። በሕይወት ዘመናቸው በብዙ ድካምና ጥረት ያጠራቀሙትን በእግዚአብሔር ለማያምኑ ዘመዶቻቸው ጥሎ የሚሄዱ ምን ያህል ክርስቲያኖች ናቸው? ለዚህም ነው አንዳንድ ክርስቲያኖች ሀብትና ጥሪታቸውን ለቤተ ክርስቲያን ተናዘው የሚሞቱት። እንዲህ የሚያደርጉት ገንዘባቸው ወንጌልን ለማስፋፊያ እንዲውል ካላቸው ቅን ፍላጎት የተነሳ ቢሆንም በአሁኑ ጊዜ በትክክል የእግዚአብሔርን ቃል የሚያስተምሩ ምን ያህሎቹ አብያተ ክርስቲያናት ናቸው የሚለው ምላሽ የሚያሻው ጥያቄ ነው። ሰዎች ገንዘብ ሊኖራቸው ይችላል። ክርስቲያን ድርጅቶች የሚባሉትም ባለጠጋ ሊሆኑ ይችላሉ። እንዲህ ማለት ግን እምነታቸው ትክክል ለመሆኑ ዋስትና ሊሆን አይችልም። ከላይ የተመለከትነው ጥቅስ በራሱ በሰለሞን ሕይወት ተፈጽሟል። መንግሥቱን ለልጁ ትቶ ሞተ። የእስራኤል መንግሥት የተከፈለውም በልጁ ዘመን እንደሆነ ይታወቃል። አሳዝናችሁ ምን? ለከንቱና ለአጓጉል ሰዎች ጥለነው የምናልፍ እስከሆነ ድረስ በርትቶ መስራት ምንም ጥቅም እንደሌለው ነው ሰለሞን የሚናገረው። ቁጥር 20 እኔም ተመልሼ ልቤን ከፀሐይ በታች በደከምኩበት ድካም ሁሉ ተስፋ አስቆረጥኩት ይላል። ይህ ሁሉ የሚከናወነው ከፀሐይ በታች መሆኑን እናስተውል። የሚወክለው ከእግዚአብሔር ውጪ ያለ ሰው አስተሳሰብን ብቻ ነው። ከክርስቶስ ጋር በሰማያዊ ስፍራ የተቀመጠ አማኝ አመለካከትን አይደለም የሚያንጸባርቀው። ከዚህ ውጪ ላሉ ደግሞ ሕይወት ጨለማ ሆና ነው የምትታያቸው። ቁጥር 23 ዘመኑ ሁሉ ሐዘን ጥረትም ትካዜ ነው፣ ልቡም በሌሊት አይተኛም፣ ይህም ደግሞ ከንቱ ነው ሲል ይናገራል። ምንም ማድረግ ስለማይቻል በእንዲህ ያሉ ነገሮች መጨነቅ እንዲሁም መውጣትና መውረድ ጥቅም እንደሌለው ነው ሰለሞን የሚናገረው። እስቲ አሁን ደግሞ ከመክብብ ምዕራፍ 2 ከቁጥር 24 እስከ 26 ያለውን አንድ ላይ እንመልከት። ለሰው ከሚበላና ከሚጠጣ በድካሙም ደስ ከሚለው በቀር የሚሻለው ነገር የለም። ይህም ደግሞ ከእግዚአብሔር እጅ እንደ ተሰጣየው ያለ እርሱ ፈቃድ የበላ ደስ ብሎት ምትርላን የቀመሰ ማን ነው? እርሱም ደስ ለሚያሰኘው ሰው ጥበብንና ዕውቀትን ደስታንም ይሰጠዋል። ለኀጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይህም ደግሞ ከንቱ ነፋስንም እንደ መከተል ነው ይላል። የምንኖረው ወገኖቼ ለግላችን ብቻ እስከሆነ ድረስ የእግዚአብሔር ሰዎችም ሆን ዳግም ያልተወለድን ኀጢአተኞች ሁሉም ከንቱ መሆኑን እንረዳለን። የለፋንበትና የደከምንበት ነገር ሁሉ ጉምን የመጨበጥ ያክል ሲሆንብን መጨረሻ ላይ ምሬት ሊያድርብን ይችላል። ሆኖም የነገሮች ገጽታ ከዚህ የተለየ ሊሆን ስለማይችል ምንም ማድረግ አንችልም። ወዳጆቼ እዚህ ላይ የምዕራፍ 2ን ትምህርት አቁመን አሁን ደግሞ ከምዕራፍ 3 ጥቂቱን አብረን እንመለከታለን። አንዳንድ ሰዎች የአርባ ቀን ጣፈንታ የሚሉት ነገር አላቸው። እንደነዚህ አይነት ወገኖች ሁሉም ነገር የታቀደና የተደነገገ ስለሆነ ምንም ማድረግ አይቻልም የሚል አመለካከት አላቸው። ሰለሞንም ከጊዜ በኋላ እንዲህ ያለ አመለካከት ይዟል። እስቲ ምዕራፍ 3 ከቁጥር 1 እስከ 8 ያለውን አብረን እንመልከት። ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው፣ ዋይ ለማለት ግዜ አለው፣ ለመስፈንም ግዜ አለው፣ ድንጋይ ለመጣል ግዜ አለው፣ ድንጋይንም ለመሰብሰብ ግዜ አለው፣ ለመፈለግ ግዜ አለው፣ ለማጥፋትም ግዜ አለው፣ ለመጠበቅ ግዜ አለው፣ ለመጣልም ግዜ አለው፣ ለመቅደድ ግዜ አለው፣ ለመስፋትም ግዜ አለው፣ ለመውደድ ግዜ አለው፣ ለመጥላትም ግዜ አለው፣ ለጦርነት ግዜ አለው፣ ለሰላምም ግዜ አለው ሲል ይናገራል። አድማጮቼ፣ በዘመናችን ሁሉንም እንዳመጣጡ መቀበል የሚል አባባል በስፋት ተለምዷል። ሰለሞን ሁሉም ነገር በጊዜ ሂደት ውስጥ እንደሚፈጸም ያለውን እምነት ነበር ከላይ በተመለከትነው ክፍል ያንጸባረቀው።
ለዘላለም የጸና በሰማይ በምድር ገናና ምድር በዳውንም ያለመል እንደ እግዚአብሔር ያለ ማንም የለ። ክንዱ ለዘላለም የጸና በሰማይ በምድር ገናና ምድር በዳውንም ያለ
እንግዲህ በጌታ የተወደዳችሁ ክብራን አድማጮች፣ ሰዓቱ ደርሶ ልንለያይ የግድ ሆነ። በዛሬው ምሽት ክፍለ ጊዜ እግዚአብሔር አምላካችን በጌታ መንፈስ ቅዱስ አማካኝነት ተናግሮናል። እንድንኖርበት ደግሞ እግዚአብሔር ይርዳን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በ1366 አዲስ አበባ ብላችሁ ጻፉልን። ዛሬ እንደ ወትሮ ሁሉ ያገለገለን በቴክኒኩ በኩል ማለቴ ነው ወንድማችን ዓለማየሁ ዳዊት ነው። በትምርቱ ደግሞ እስከ መጨረሻ ከናንተ ጋር የነበርኩት እኔ አበበ ከበደ ወርቄ ነኝ። በዚህ ዝማሬ እንሰናበታችኋለን። ሰላም
ስማሩን መከናውን ሲውል ሲያወርሰኝ ያወሰን ክብሩ